the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለክርስትና ምእመናን እንኳን ለብርሃነ መስቀሉ አደረሳችሁ። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 17 2009 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ በድጋሚ እንኳን አደረሳችሁ። የምሽቱ አስተናጋጆች አሉላ ከበደና
እኔም ሶሎሞን አባተ ነን።
ሀገራችን በገጠማትና የሁላችንም ልብ በሐዘን በመታው ወቅታዊ ክስተት ላይ ኃላፊነት እንዳለበት ስልጡን ዜጋ ለመመካከርና ለመወያየት መሰብሰብ ግድ ብሎናል።
አቶ ካሳሁን ሁሴን የኢትዮጵያ የሰላም የልማትና የዲሞክራሲ ሕዝባዊ ምክክር መድረክ የቦርድ ሊቀመንበር ናቸው። በምሽቱ ዘገባ ይዘናል።
I will release my tax returns against my lawyer's wishes. When she releases her 33,000 emails,
ግብር የከፈልኩባቸውን ሰነዶች የጠበቆች የፍላጎት ባይሆንም ይፋ አደርጋለሁ።
I have no reason to believe that he's ever going to release his tax returns
because Trump የግብሩን ሰነድ ምንጊዜም ቢሆን ይፋ ያደርጋሉ ብዬ የማምንበት ምክንያት የለም።
የመጀመሪያው ተናጋሪ የዩናይትድ ስቴትስ ሪፐብሊካን ፓርቲ ፕሬዝዳንታዊ እጩ ዶናልድ ትራምፕ የተከተሉት የዲሞክራቲክ ፓርቲ እጩ ሂለሪ ክሊንተን ናቸው። ትናንት ባካሄዱት የመጀመሪያ ክርክራቸው ላይ የተጠናቀረ ዘገባና ትንታኔ በአብይ ርዕስ ይቀርባሉ። ለአርዕስተ ዜናው አሉላ።
የዲሞክራቷ ፕሬዝዳንታዊ እጩ ሂለሪ ክሊንተንና የሪፐብሊካኑ ፓርቲ እጩ ተፎካካሪያቸው ዶናልድ ትራምፕ ስድስት ሳምንታት ብቻ ከቀረው ፕሬዝዳንታዊ ምርጫ አስቀድሞ በትላንትናው ምሽት ካካሄዱትና እንደ ብዙዎችም የፖለቲካ ተንታኞች ግምት ክሊንተን ማሸነፋቸውና በብሔራዊ ደረጃም የድምፅ ሰጪውን ድጋፍ ከፍ እንደሚያደርግላቸው ከተገመተው የመጀመሪያ ዙር ክርክራቸው ማግስት ፊታቸውን ወደ ምርጫ ዘመቻቸው መልሰዋል። የሶሪያ መንግስት ወታደሮች በሰሜናዊቷ የአለፖ ከተማ መሀል የሚገኙ መንደሮችን ከአማጽያኑ ኃይሎች እጅ ማስለቀቃቸውን የመንግስት ቴሌቪዥንና ዋና መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብቶች ተሟጋጅ ድርጅት ዘገባዎች አመለከቱ። የሚሉት ከዋና ዋናዎቹ ርዕሶች ውስጥ ናቸው።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሶሪያ መንግስት ወታደሮች የሰሜናዊቱን የአለፖ ከተማ መሀል የሚገኙ መንደሮች ከአማጽያኑ ኃይሎች እጅ ማስለቀቃቸውን የመንግስቱ ቴሌቪዥንና ዋና መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብቶች ተሟጋች ድርጅት ዘገባዎች አመለከቱ። የመንግስቱ ኃይሎች የፋርፍራ መንደር ከተቆጣጠሩ በኋላ ከአለፖ ዝነኛና ጥንታዊ ስፍራ አቅራቢያ ከአማጽያኑ ጋር ውጊያ መቀጠላቸው ታውቋል። ተዋጊ ኃይሎቻቸው የተሰነዘረባቸውን ጥቃት ለመመከት በከተማይቱ መልሰው በመሰባሰብ ላይ ባሉበት ወቅት የሶሪያና የሩሲያ ጦር አውሮፕላኖች ከባድ መሳሪያዎች ጭምር ድብደባ በተለያዩ ከተማይቱ አካባቢዎች አይሎ መቀጠሉን በአለፖ የከተመ አንድ የአማጽያን አንጃ መሪ ተናግረዋል። የፋርፍራ መያዝ የሶሪያ መንግስት ወታደሮች ባለፉት ጥቂት ሳምንታት አማጽያኑ ይቆጣጠሯቸው የነበሩትን በከተማይቱ ምስራቃዊ ክፍል የሚገኙ መንደሮች ያስለቀቁበትን ድል የተከተለ መሆኑም ተመልክቷል። ቁጥሩ የበዛ ሰው በተገደለባቸው የሰሞኖቹ ውጊያዎች ከሟቾች ውስጥ በርካታ ህጻናት መኖራቸውና የረድኤት ሰራተኞች በትዊተር አማካኝነት ባስተላለፏቸው መልእክቶች አሳይተዋል። የህክምና ባለሙያዎችና በቂ አቅርቦት የሌላቸው ሆስፒታሎች በቁስለኞች መጨናነቃቸውንም ተናግረዋል።
90% የሚሆነው የዓለም ህዝብ ለተለያዩ የጤና ሁከቶች መንስኤ ለሆነው የአየር ብክለት መጋለጡን አንድ አዲስ የዓለም የጤና ድርጅት ሪፖርት አመለከተ። ዛሬ የወጣው ሪፖርት ጨምሮ እንዳመለከተው ችግሩ በታላላቅ ከተሞች የከፋ ሲሆን በገጠራማ አካባቢዎች ከፍተኛ የአየር ብክለት መታየቱ ብዙዎችን ሊያስገርም ይችላል ብሏል። በእጅጉ ሊያሳስበን የበቃ ነው ያሉት የዓለም የጤና ድርጅት የተፈጥሮ አካባቢና የህዝብ ጤና አጠባበቅ መርሃ ግብሮች ኃላፊ ናቸው። ዳይሬክተሩ አክለው አስቸኳይ የጤና ችግር ነው፣ ይሁንና የአየር ብክለትን በመቋቋም አፋጣኝ ውጤት ማግኘት ያን ያህል ቀላል አይደለም ብለዋል። ጥራቱ የተጓደለ ያሉት የአየር በዓመት ለ6 ሚሊዮን ከስድስት ሚሊዮን በላይ ለሚሆን ሰው ህልፈት ምክንያት መሆኑን ከሚሞቱት ውስጥም 90% ያህሉ አነስተኛና መካከለኛ ገቢ ባላቸው ሀገሮች ውስጥ የሚከሰት መሆኑን አመልክተዋል።
የዲሞክራቷ ፕሬዝዳንታዊ እጩ ሂላሪ ክሊንተንና የሪፐብሊካኑ ፓርቲ እጩ ተፎካካሪያቸው ዶናልድ ትራምፕ 6 ሳምንታት ብቻ ከቀረው ፕሬዝዳንታዊ ምርጫ አስቀድሞ በትላንትናው ምሽት ካካሄዱትና እንደ ብዙዎችም የፖለቲካ ተንታኞች ግምት ክሊንተን ማሸነፋቸውና በብሔራዊ ደረጃ የድምጽ ሰጪውን ድጋፍ ከፍ እንደሚያደርግላቸው ከተገመተው የመጀመሪያ ዙር ክርክራቸው ማግስት ፊታቸውን ወደ ምርጫ ዘመቻቸው መልሰዋል። ከክርክሩ አስቀድሞ የተወሰዱ የመራጮች አስተያየቶች ግምገማዎች ክሊንተን በሁለት ጠባብ ነጥቦች ብልጫ ሁለቱ እጩዎች መሳ ለመሳ የሚታይ ነጥብ ማስመዘገባቸውን ነበር ያመለከቱት። ይሁንና የአትላንታው የኤመሪ ዩኒቨርሲቲ ፖለቲካ አጥኚ አላን አብርሃሞቭስና እንዲሁም የመራጮች አስተያየት ግምገማ ባለሙያው ኔት ሲልቨር ክሊንተን ከክርክሩ በኋላ 2 ተጨማሪ ነጥቦችን ሊያገኙ ይችላሉ የሚሉ ግምቶችን ሰጥተዋል። አድማጮች፣ በርዕሱ ላይ በመጽሔት ክፍለ ጊዜ ዘገባና የፖለቲካ አዋቂ ትንታኔ ይዘናል።
ዓለም አቀፍ የወንጀል ፍርድ ቤት ICC በጥንታዊቱ የማሊ ከተማ ቲምቡክቱ ቅዱሳን ስፍራዎችን በማፈራረስ የተከሰሰ የቀድሞ ጽንፈኛ እስላማዊ ሽምቅ ተዋጊ በ9 ዓመት እስራት እንዲቀጣ ፈርዶበታል። ሊሳ ብራያንት ከፓሪስ ያጠናቀረችው ዘገባ አለ፣ ቆንጅታየ ታቀርበዋለች።
Pursuant to the warrant issued on 18 September 2015, shall be deducted from your sentence. Mr. Al-Mahdi, you may now sit down.
ዓለም አቀፉ ፍርድ ቤት በአህመድ አልፋኪ አልማሂዲ ላይ የበየነው የ9 ዓመት እስራት አቃቤ ሕግ የጠየቀው ዝቅተኛው እስራት መሆኑ ታውቋል። እንደ አውሮፓውያን አቆጣጠር በ2012 ዓ ም ጽንፈኛ እስላማዊ ሽምቅ ተዋጊዎች ታዋቂዋን ከተማ ቲምቡክቱን በተቆጣጠሩበት ወቅት ተዋጊዎቹን 10ሩን ቅዱሳን ስፍራዎች እንዲያወድሙ አዟል፣ ራሱን በድርጊቱ ተካፍሏል ተብሎ ሊበየንበት ይችል ከነበረው የ30 ዓመታት እስራት ነው ያመለጠው። አልማዲ ቀደም ብሎ ወንጀሉን በማመኑና ተጸጽቻለሁ በማለቱ የሄጉ ፍርድ ቤት ባለፈው ነሐሴ የከፈተው የፍርድ ሂደት እንዲፋጠን አግዟል። የመሃል ዳኛው ራውል ፓናጋላጋን ዝቅተኛው የእስር ብይን እንዲሰጠው ያደረገው አንዱ ምክንያት ይኸው እንደሆነ ያስረዳሉ።
The chamber has found no aggravating circumstances and 5 mitigating circumstances. Namely, your admission of guilt, your cooperation with the prosecution, the remorse and empathy you have expressed for the victims, your initial reluctance to commit the crime, and the steps you took to limit the damage caused.
ችሎቱ እጅግ ለከበደ ቅጣት የሚያበቃ ምንም አይነት አላገኘበትም። 5 የቅጣት ማቅለያ ምክንያቶች አሉ። ያም ጥፋተኝነትህን ማመንህ፣ የተከሳሽ አቃቢ ሕግ ጋር መተባበርህ፣ ለሰለባዎቹ በድርጊትህ ጸጸትህንና ሐዘንህን መግለጽህ፣ ሌላኛው ደግሞ መጀመሪያ ላይ ወንጀሉን ለመፈጸም ማመንታትህና ወደ ኋላ ደግሞ ከባድ ጉዳት እንዳይደርስ የወሰድካቸው እርምጃዎች ናቸው። በእስር ላይ ሳለህ ያሳየኸው ጥሩ ባህሪም በተወሰነ ደረጃ አስተዋጽኦ አድርጓል።
ICC ባህላዊ ውድመቶችን በጦር ወንጀለኝነት ፈርጆ ሲዳኝ ይህ የአልማህዲ የፍርድ ሂደት የመጀመሪያ ነው። ጽንፈኛ እስላማዊ ሽምቅ ተዋጊዎች ኢራቅና ሶሪያ ውስጥም በጥንታዊ ሐውልቶች ላይ እንደፈጸሙት ያሉ ባህላዊ ወንጀሎች በዚሁ መልክ እንዲታዩ መንገዱን ሊከፍት ይችላል ብለው ታዛቢዎች ተስፋ አድርገዋል።
ትናንትናና ዛሬ አዲግራት ከተማ በተከበረው የመስቀል በዓል በኢትዮጵያ ለመጀመሪያ ጊዜ የታነጸ 22 ሜትር ርዝማኔ ያለው መስቀል ተመርቋል ይላል ከትግራይ የደረሰን ዘገባ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ሊቀ ጳጳሳት አቡነ ማትያስ በበዓሉ ላይ ተገኝተው ባሰሙት ንግግር በቅርቡ በኢትዮጵያ የተከሰተው ችግር በዓለም የሚገኙ መገናኛ ብዙሃን ያመጡት ችግር እንጂ ሕዝብ ወዶ የፈጸመው ድርጊት አይደለም ነው ያሉት። ግርማ የገብሩ የአዲግራቱን በዓል ተከታትለዋል።
የአጋመ የመስቀል በዓል አከባበር አዘጋጅ ኮሚቴ ዘንድሮ በተለየ መልኩ በ1.4 ሚሊዮን ብር ያነጸው መስቀል 22 ሜትር ርዝማኔ ሲኖረው 8.2 ቶን እንደሚመዘን የኮሚቴው አስተባባሪ አቶ ይትባረክ ይገልጻሉ። በአድግራት ከተማ አካባቢ ቀንዳዕሮ በተባለው ኮረብታ የታነጸው ትልቁ መስቀል ሊቀ ጳጳሳት አቡነ ማትያስ ዛሬ ጠዋት ካስመረቁ በኋላ በዓሉን ለማክበር በወልዋሎ ስታዲየም ለተሰበሰበው ህዝብ ባሰሙት የ30 ደቂቃ ንግግር በመስቀል የሚያምን ክርስቲያን በዘርና በቋንቋ ምክንያት ወንድሙንና እህቱን መጥላት የለበትም ብለዋል።
ናይ መስቀል ምልክት አብክዳውንትና አብሰውነትና
በልብሶቻችንና በሰውነታችን ላይ የምናደርገው የመስቀል ምልክት እንዲህ ክርስቲያን መሆናችንን ነው የሚያመለክተው። ይህን የሚያደርግ ክርስቲያን ደግሞ ጸረ ክርስቲያን መሆን የለበትም፣ ጸረ ሀገር መሆን የለበትም። በመስቀል የሚያምን በክርስቶስ የሚያምን ሰው በዘርና በቋንቋ ምክንያት ወንድሙንና እህቱን መጥላት የለበትም። ባለፉት ሳምንታት የታየው ነገር ሁሉ መሰረት የሌለው ባለቤት የሌለው በዓለም ውስጥ ያሉት ሚዲያዎች ያመጡት ነገር ነው እንጂ በእውነቱ ህዝብ ወዶ ያደረገው አይደለም።
የመስቀል በዓል በመቀለ ከተማ ጮምዓ በተባለው ኮረብታማ ስፍራ ትናንት በልዩ ድምቀት ተከብረዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።
በመጨረሻም የኳታር የውጭ ጉዳይ ሚኒስትር ሱልጣን ቢን ሰይድ አልሙህታር የኤርትራና የጅቡቲ የድንበር ጉዳይ ፍትሐዊና ሰላማዊ እልባት አገኘ አሉ። ሚኒስትሩ ይህን ያስታወቁት ባለፈው ሳምንት በተካሄደው 71ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲሆን በኳታር አሚር ሼህ ታሚም ቢን ሀድ አልታኒ የተወሰደው ተነሳሽነት መልካም ጉርብትናን መሰረት ያደረገ የጋራ ግዛት አንድነት ሉዓላዊነትና ዓለም አቀፍ ድንበር እውቅና የሰጠ እንዲሁም የጅቡቲ ምርኮኞች መፈታት ግምት ውስጥ ያስገባ መሆኑን በፍትሐዊ ሰላማዊ መንገድ እልባት አግኝቷል ብለዋል። አድማጮች፣ ለዜና የተያያዘው ክፍለ ጊዜ በዚሁ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13615 ኪሎ ኸርትዝ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 17 2009 ዓ.ም ምሽት ፕሮግራም ነው።
በአብዛኛው የአማራ ህዝብና በከተሞች የሚገኘው ከሁለት ከሶስት ብሔረሰብ ተቀይጦ የተፈጠረው ህዝብ ስርዓቱን የጋራ ስርዓቴ ነው ብሎ አልተቀበለውም። ህገ መንግስቱና የፌዴራል አደረጃጀቱ የአሸናፊዎች ሰነድ ነው።
እኔ አልስማማም። ከለውጡ በኋላ ሁሉም በየብሔሩ ሲደረግ አማራ ምራሱን ችሎ በብአዴን ጥላ ስር እየተንቀሳቀሰ ያለበት ሁኔታ ነው ያለ። ስለዚህ አማራን የሚወክል ድርጅት የለም ተብሎ የተነሳው ነገር መሰረታዊ ነው።
አቶ ልደቱ አያሌው የኢዴፓ ማዕከላዊ ምክር ቤት አባልና አቶ ታምራት ጀንዬ ከፌዴራል መንግስት ኮሚኒኬሽን ጉዳዮች ህዝብ ግንኙነት ዲሬክተር ናቸው። በሁለተኛው አጋማሽ ይወያያሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ዲሞክራቷ ቀደም ብለን ወደ አስተዋወቅ ነው የዕለቱ አብይ ርዕስ ነው የምንሻገረው። የዲሞክራቷ እጩ ሂላሪ ክሊንተንና የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ ትላንት ማታ ሄምስቴድ ኒውዮርክ ውስጥ የመጀመሪያውን ዙር ክርክራቸውን አካሂደዋል። ሁለቱ እጩዎች ለፕሬዚዳንትነት በሚያደርጉት በዚህ በትላንቱ የ90 ደቂቃ ጠንካራ ክርክር የመጀመሪያው ዙር ክርክር በውጭ ጉዳይ ፖሊሲዎች፣ በምጣኔ ሀብትና ሌሎች ጉዳዮች ላይ ተፋጭተዋል። የትላንት ማታው ክርክር በ2016 ዩናይት ስቴትስ ፕሬዚዳንታዊ ምርጫ ዘመቻቸው ላይ ትልቅ ልዩነት ሊያመጣ ይችላል ተብሎም የታመነበት ነው። ባልደረባችን ጂም መሎን በብሔራዊ ደረጃ የተካሄደውና በቀጥታ ሲተላለፍም ምናልባትም በቢሊዮን የሚገመት ሕዝብ ይከታተለዋል የተባለውን የቴሌቪዥን ክርክር ዘገባ ተመልክቷል። ያጠናቀረውን ዘገባ ዝርዝር ታዲያ ሰለሞን ክፍሌ ነው ይዞ የቀረበው።
የሁለቱ እጩ ተወዳዳሪዎች ሂለሪ ክሊንተን እና ዶናልድ ትራምፕ የመጀመሪያው ክርክር የተጀመረው የእጅ ሰላምታ ከተለዋወጡ በኋላ ነው። ክርክራቸው ተፋፍሞ ለመቀጠል ግን ጊዜ አልወሰደም። ሁለቱ እጩ ተወዳዳሪዎች በዶናልድ ትራምፕ የንግድ ታሪክ፣ የሂለሪ ክሊንተን በመንግሥቱ ሥራ ባላቸው ልምድና ሀገሪቱን ወዴት አቅጣጫ መውሰድ እንደሚፈልጉ ባቀረቧቸው መግለጫዎች ላይ ተጋግለው ተከራክረዋል። ለምሳሌ እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ስለመዋጋት ዶናልድ ትራምፕ ሂለርን ሲተቹ እንዲህ ነበር ያሉት።
She's telling us how to fight ISIS. Just go to her website. She tells you how to fight ISIS on her website. I don't think General Douglas MacArthur would like
የውጭ ጉዳይ ሚኒስትሯ ሂለሪ ክሊንተን አይሲስን እንዴት መዋጋት እንዳለብን ይነግሩናል? እስቲ ዌብሳይታቸውን ግቡና ተመልከቱ። ጀነራል ዳግላስ ማካርተር ይህንን ቢመለከቱ ብዙም የሚወዱት ወታደራዊ ቅድ አይመስለኝም።
ዶናልድ ትራምፕ በተጨማሪም ለምን እስካሁን ለፌደራሉ መንግስት የከፈሉትን አመታዊ ቀረጥ ይፋ እንዳላደረጉ ተከላክለዋል። ከርሳቸው የቀደሙ ለፕሬዝዳንትነት የተወዳደሩ ውጮችም ያላቀረቡበት ጊዜ መኖሩን የገለጹት ሚስተር ትራምፕ የርሳቸው አሁንም ኦዲት እየተደረገ መሆኑን አስረድተዋል።
I will release my tax returns against my lawyer's wishes. When she releases her 33,000 emails
ግብር የከፈልኩባቸውን ሰነዶች የጠበቆች የፍላጎት ባይሆንም ይፋ አደርጋለሁ። ያ የሚሆነው ግን ሂለሪ ክሊንተንም በተመሳሳይ ሁኔታ ጠፍተዋል ወይም ተሰርዘዋል የተባሉትን 33,000 የኢሜይሎቻቸውን ልውውጥ ሲያቀርቡ ይሆናል።
ሂለሪ ወዲያውኑ በሰጡት ምላሽ
I have no reason to believe that he's ever going to release his tax returns because
Trump ye gibrun sened min gizem bihon ifa adergallu biye yemamnebet mekniyat yellem and medebek emifellugut neger silalle senedun ifa adergum
Hillary Clinton agatamiun bemettekam bemengist sira lay yegil emailochachon bemettekamacho mazenachon gelsawal merachoch yehillaryn taamaninet tiyake ust yagebutna zemechachon babzanyaw yegoddaw teblo yitamnal የውጭ ጉዳይ ሚኒስትር በነበርኩበት ወቅት ስራ ላይ የግል ኢሜይልን በመጠቀሜ ተሳስቻለሁ። ዛሬ ላይ ቢሆን ግን በርግጠኝነት በተለየ መንገድ ተጠቀመበት ነበር ሲሉም አብራርተዋል። የትላንቱ የሁለቱ እጩ ተወዳዳሪዎች የአንድ ሰዓት ተኩል የቴሌቪዥን ክርክር በተደጋጋሚ አንዱ የሌላውን ንግግር ሲያቋርጥ የታየበት ነበር። ይህንንም በብዛት ሲያደርጉ የታዩት ዶናልድ ትራምፕ ናቸው። ሂለሪ መልስ እየሰጡ ባሉበት ወቅት ደጋግመው ሲያደናቅፏቸው ተስተውለዋል። ትራምፕ በተጨማሪም ሂለሪ በምረጡኝ ዘመቻ ወቅት ለዚህ ክርክራችን ለመዘጋጀት ሲሉ አቋርጠው ቆይተዋል ብለዋል።
እኔ በየቦታው እየተዘዋወርኩ ዘመቻ ላይ ነበርኩ፣ እርሶ ግን ቤቶ ለመቆየት ወሰኑ። ምንም አይደለም።
ሂለሪ ሲመልሱ
I think Donald just criticized me for preparing for this debate. And yes, I did. And you know what else I prepared for? I prepared to be president.
Donald lezi krikr bemezegajete neqafu imeseleñ. Awun sezegaj neber. Lelelas lemin gudday yetezegajew ndehon yawqallu? President lemon tezegajichallo.
Hillary Clinton wede krikru mabqi aqrabya neber Donald Trumpin wede tekalakaynet indigewu yaderegwacho. Trump ye President Barack Obama'n zegennet gudday laamatat tiyaqe ust agbito yeqoyubet mekniyat የዘረኞች ቅጥፈት በመሆኑ ነው ብለዋል ሂለሪ ክሊንተን። ትራምፕ ግን እኔ የኢራቅን ጦርነት ተቃውሞ ያለሁ ማለታቸውን ቀጠሉ። ጠባይን በተመለከተ ሲናገሩ ደግሞ
Well, I have much better judgment than she does. There's no question about that. I also have a much better temperament.
እኔ ከሂለሪ የተሻለ አስተዋይ ሰው ነኝ። ይሄ ጥያቄ ውስጥ የሚገባ አይደለም። በተጨማሪም ከርሳቸው ይበልጥ በተሻለ ሁኔታ ራሴን የመቆጣጠር ችሎታ አለኝ።
ሂለሪ እንዴ ነበር ሲመልሱ የተናገሩት?
His cavalier attitude about nuclear weapons is so deeply troubling. So a man who can be provoked by a tweet should not have his fingers anywhere.
Trump ye nuclear tor masariyan asmelkto yallacho ye giddelishnet astasaseb amron kufunya yemirabish no. And betqaqqen negoroch tolo nidet ust yemigebaso ejjochu be nuclear mistrawi qutroch akkababi fetsmo medres yellebacho.
ለዋይት ሃውስ ቤተ መንግስት በሚደረገው ክርክር ሁለቱ እጩዎች በሌሎች ሁለት ተጨማሪ ክርክር መድረኮች ይገናኛሉ። በመጪው ሳምንት የሚከራከሩት ግን ለምክትል ፕሬዝዳንትነት በእጩነት የቀረቡት ዲሞክራቱ ቲም ኬን እና ሪፐብሊካኑ ማይክ ፔንስ ናቸው።
ይህ የትናንት ምሽት የእጩ ፕሬዚዳንቶች ክርክር ዋና ዋና በሚባሉ የአሜሪካ የቴሌቪዥን ጣቢያዎችና በብዙ የራዲዮ ስርጭቶች በቀጥታ ተላልፏል። በተመልካች ብዛትም ክብረ ወሰን የሰበረ ተብሏል። ከመቶ ሚሊዮን በላይ አሜሪካውያን በቀጥታ እንደሚመለከቱት ቀደም ሲል ተተንብዮ ነበር። የበሰሉት ፖለቲከኛ ሂለሪ ክሊንተን በዚያ ግጥሚያ ያሸንፋሉ ብሎ ቀድሞ የገመተው መራጭ ከ65 ከመቶ በላይ ሲሆን፣ ወደ ፖለቲካው ዓለም ዘው ብለው የገቡት እንዲያውም በራሳቸው ፓርቲ አባላት በሪፐብሊካኖቹ የውጪ ሰው ወይም ባይተዋር እየተባሉ የሚጠሩት ነጋዴ ዶናልድ ትራምፕ በትንቅንቁ ብዙም የሚያጠረቃ ውጤት አያመጡም ሲሉ ብዙዎች ቀድሞ ተናግረዋል። እንዲያውም ከ35% ያነሰ መራጭ ነው እሰጥ አገባውን እርሳቸው በድል ይወጡታል ያለም። ወደ ሁለቱ እጩዎች አንዱም ፕሬዚደንታዊ አይደሉም እየተባሉ ሌላይቱም መታመን የላቸውም እየተባሉ ጥርጣሬ ተጥሎባቸው ቆይተዋል። ዶናልድ ትራምፕ ሰሞኑን እንደተባለው ብዙ ዘመቻ ሲያደርጉ ነው የሰነበቱት። ሂለሪ ክሊንተን ለተወሰኑ ቀናት ታመውም እቤት ውለውም ነበር። ለአንድ ሰዓት ተኩል የተካሄደው ክርክር የብዙዎችን ቀልብና ልቦና ስቦ አልቋል። ለመሆኑ ይህንን ክርክር የፖለቲካ ሳይንስ ምሁራን እንዴት ነው የሚያዩት? ለዚህ ጥያቄ የተለያዩ ምሁራን የተለያየ መልስ ሊሰጡ ቢችሉም ለዛሬ የጋበዝናቸው የኦሃዮ ዩኒቨርሲቲው ስክሪፕስ የጋዜጠኝነት ትምህርት ቤት መምህርና የፉል ብራይት ስኮላር እንዲሁም በዲፕሎማሲው መስክ እስከ ምክትል አምባሳደርነት ያገለገሉት የፖለቲካ ሳይንስ ምሁር ዶክተር ብሩክ ኃይሉ አጠቃላዩን አቀራረባቸውን እንዲህ ገምግመውታል።
በአጠቃላይ ከሚስስ ሂለሪ ክሊንተን ስንነሳ ትናንት በጣም በነቃ ሁኔታ ተሳትፎ አድርገዋል። ከፊታቸው የድካም መልክና የመሳሰል አይታይም። ምክንያቱም ታሞ ነው የሰነበቱት ያለፈው ወራት እንደጠቆምከው። በተረፈ ደግሞ በጣም በነቃ ሁኔታ ጥያቄዎቹን በሚገባ የመመለስ ሁኔታ፣ ያለመረበሽ ሁኔታ፣ ራሳቸውን በመቆጣጠር ኮንትሮል የማድረግ ሁኔታ በደንብ ይታያል። ጊዜያቸውን በሚገባ ተጠቅመውበታል። አይደጋግሙም። ለሚነሱ ነጥቦች በሙሉ በሚገባ እንደተዋረዱና በተከታታይነት መመለስ ችለዋል። ከዶናልድ ትራምፕ የሚደርስባቸውንም አንዳንድ ወረፋ በመናደድ በመረበሽ በመቆጣት ሳይሆን በሰከነ ሁኔታ ሳቅሳቅም እያሉ በጥሩ ሁኔታ መመለስ ችለዋል። ዶናልድ ትራምፕን በተመለከተ እንደተለመደው ያው በፈጠነ ሁኔታ ነው የሚናገሩት። ብዙ የቦዲ ላንጉጅ ይባላል። የሰውነታቸው ራሱ እንቅስቃሴና እጃቸው አወራወርና አጠቃቀም እንደተለመደው በሰፊው ነው። ብዙ ኮሜንቱም አንዱ ምን መሰለህ፣ ማን ነው ነርቨስ፣ ማን ነበረ
ቅብጥብጡ፣ ማን ነበረ ያልተረጋጋው፣ ማን ነበረ
ትክክል ሲባል እሳቸው ሆኖ ተገኝተዋል። ብዙ ኮሜንቶች ሳነብ ነበርም ሌሊትም፣ አሁንም ትንሽ ላብ መታየት፣ ያለማቋረጥ ውሃ መጠጣት፣ ትንፋሻቸው በጣም ቁርጥ ቁርጥ ማለት፣ በጣም ተቅብጥብጦ ነርቨስ በጣም ሆኖ ነበር ከብዙ ጊዜ ካየናቸው ወዲህ። በተረፈ ሚስስ ክሊንተንን 25-26 ጊዜ አቋርጧቸዋል። ይሄ አንድ ሁለት ተፎካካሪዎች ሲወዳደሩ አንዱ አንዱን እያከበረ ሳቋርጦ ሳደናቅፈው በተወሰነለት ሰዓት መልስ ወይም መልስ መስጠት መብት አለው። እሳቸው ግን ብዙ ጊዜ ይህን ስትራቴጂያቸውን ስልታቸውን ቀጥሎ ነበረ። ግን ሂለሪ ክሊንተንን ሚዛናቸውን እንዲያጡ ሊያደርጓቸው በጭራሽ እየቻሉ አይመስልም።
የግብር ቅነሳ ጉዳይ፣ ሂለሪ ክሊንተን ለባለመካከለኛ ገቢ አሜሪካውያን የግብር ቅነሳ፣ በከበርቴዎች ላይ ደግሞ ጭማሪ እንደሚያደርጉ ተናግረዋል። ዶናልድ ትራምፕ ይህ አካሄድ ንግዱንና የሥራ ፈጠራውን ወደ ውጭ ይገፋል የሚል መከራከሪያ ነው ያቀረቡት። ስለዚህ ከበርቴዎቹ ነጋዴዎች ታክስ ሊጨመርባቸው አይገባም ባይ ናቸው።
አንዱ መሰረታዊ ጥያቄ መሪ ጥያቄ ሆኖ የቀረበው ስራ ፈጠራና ኢኮኖሚውን ሁኔታ በተመለከተ ነበረ። ዶናልድ ትራምፕ እንዲሁም እኔ በመረጥ ወደ 25 ሚሊዮን ስራ እፈጥራለሁ የሚል ደጋግሞ የሚያነሱ ነጥብም ትናንትም አስምረውበት ነበረ። ነገር ግን ሳያስረዱት ያለፉት ምንድን ነው፣ እንዴት በምን ሁኔታ ስራ ይፈጠራል የሚለውን እሳቸው ሚስስ ክሊንተን እንደጠቆሙት እንደ ሚስጥራዊ ነገር አድርገው ነው የያዙት። መጀመሪያ ልመረጥና ከዛ ገልጸዋል የሚል አስተሳሰባቸውን ቀጥለውበታል። ሚስስ ክሊንተን ግን በዝርዝር ይህን አደርጋለሁ ብለው ሀሳባቸውን አጋርተዋል።
አሁን እርስዎ የጠቀሱት 25 ሚሊዮን የስራ መስኮች ተሳሳተ በሚሉት የዩናይትድ ስቴትስ ስራ አመራር ወይም የፖለቲካ አያያዝ ምክንያት ሀገር እየጣሉ ወጥተዋል፣ አሜሪካ አጥታቸዋለች የሚሉ 25 ሚሊዮን ስራዎችም ጭምር ናቸው። እና እነዚህን 25 ሚሊዮን ስራዎች እንዴት አድርጋችሁ ነው የምትመልሱት ወደ ሀገር ወይም የምትፈጥሩት የሚል ጥያቄም ነበር የነበረው ከአወያዩ በኩል። እና ለነገሩ ሁለቱ መልስ ሰጥተዋል በአግባቡ ብለው ያስባሉ ለዚህ ጥያቄ?
እውነቱን ለመናገር ዶናልድ ትራምፕ ስራ ሸሸ፣ ወደ ሜክሲኮ፣ ወደ ቻይና፣ ፋብሪኮቻችን እየተዘጉ ስራ እያጣ ስራ አጥ የሆነ ህዝቡ መጣ፣ እኔ ግን ቢሆን ስራ መልሳለሁ፣ ስራ አስመልሳለሁ። ግን በምን መልክ የሚለውን ጠቆም እንኳን ጭብጥ በሆነ ሁኔታ ብዙ አያሳዩም። ይሄ ነው ችግሩ የእሳቸውን ንግግር ስንወልድ። በአንጻሩ ግን አሁን ላነሳው ነጥብ ወይዘሮ ክሊንተንን ከወሰድን ግን ምንድን ነው የሚሉት፣ ስራ እንፈጥራለን። ስራ የሚፈጠረው ለስሞል ስኬል ኢንደስትሪ አነስተኛ ስራዎችን መንግስት በሚያደርገው ድጎማ በሚያደርጉት ብዙ በሚፈጠሩ ፕሮጀክቶች ሲባል ፓብሊክ ፕሮጀክትስ ነው። በተለይ መንገድ መስራት፣ ድልድይ መስራት፣
መሰረተ ልማት የመሳሰሉ ማለት ናቸው።
መሰረተ ልማት ትክክል። መሰረተ ልማትን በመሳሰሉት ላይ ራሱ ብዙ ስራ ልንፈጥር እንችላለን። እንደገና ይሄ አልተርናቲቭ ሶርስስ በእንግሊዝኛ ይቅርታ እየጠየቁ ነው፣ አማራጭ ኢነርጂ በተመለከተ እሱ ላይም በትኩረት በሰፊው እንሰራለን። አሜሪካንን በሃይድሮካርቦን ማለት በተለመደው በቤንዚንና በፔትሮሊየም ጋዝ ወይም ኦይል ብቻ ሳይሆን በእንፋሎት፣ የፀሐይ፣ የንፋስ የመሳሰሉትን አማራጭ ኤነርጂ ምንጮችን ተግባራዊ በማድረግ ብዙ ስራ ልንፈጥር እንችላለን በሚል አትሊስት ገፋ አድርገው ገልጸዋል።
በንግድ በስራ ፈጠራና መሰል የምጣኔ ሀብት አያያዝ ጥያቄ ላይ ዶናልድ ትራምፕ ጠንከር ያለ አቀራረብ ነበራቸው ለሚሉ አስተያየቶች እንዲህ ነበር ዶክተር ብሩክ ያሉት። ለመሆኑ በዚህ በከበርቴዎቹ ላይ ታክስ ያለመጨመር ነገር ምንድን ነው የሚያመጣው ጥቅም? እንደ ዶናልድ ትራምፕ
እንደበጣ ወይም ደግሞ ያው ስራ ሲሰሩ ፕሮጀክት ሲሰሩ ሰራተኛው መደብና የመሳሰለው ያ የሚቀጠረው እሱ ነው እና በዛ መልክ እንደበጣቢ ለሁላችንም ካፍ ያው ልበልህ ያን ያህል እንደ ጎርፍ የሚወርደው ለማን አንድ ቦታ ላይ ይቀራል ወይም ተሰፈሱ ሊቆምም ይችላል።
ከአሜሪካ የወቅቱ ግዙፍ ችግሮች አንዱ በዘሮች መካከል ያለው ግንኙነት ነው። በተለይ በፖሊስና በጥቁር አሜሪካውያን ማህበረሰቦች ዘንድ ያለው ውጥረት እየበረታ መጥቷል።
ዶናልድ ትራምፕ በጣም ይታማሉ። ትናንት እንደማጋለጥም ነው ሚስስ ክሊንተን አንድ ምሳሌ እንደምታስታውሰው ዘረኝነት አለባቸው እየተባለ ይታማል። ለምን ወይም አብሮ የሚሄዱት ከበጣም አክራሪና ነጭ አክራሪ ከሆኑ ቡድኖች ጋር ነው። በታሪካቸው ነጠብጣብና ያደፈ አንዳንድ ሁኔታዎች በህይወታቸው እንትን ይታያል። ለምሳሌ በ73 ዓ.ም እንደ አውሮፓኖች አቆጣጠር
የዛሬ 43 ዓመት አካባቢ
ማለት ነው። ክሊንተንም እንደ ምሳሌ ስላቀረቡት ነው የማሰብርበት። እሳቸው እንግዲህ ቤት ማከራየት፣ ቤት መስራት፣ ህንፃ መገንባት፣ 70-60-50 ፎቅ ያለው ሆቴሎች፣ ካሲኖ የመሳሰሉትን ነው የሚሰሩት። ጥቁሮች ተከራዮች መጥተው እንግዲህ ገንዘብና አቅም ያላቸው ፕሮፌሽናሎች የሚሆኑ ሰዎች መጥተው እንከራይ ብለው እንደ አሜሪካዊነታቸው ሲቀርቡ እነሱን በውስጠ ዘ መመሪያ እየሰጡ ቤቱን እንዳይከራዩ ያደርጉ እንደነበረ ተደርሶበታል። እና አንተ ይሄ ጠባይ አለብህ፣ ይቺ የዘረኝነት ጠባይ አልቶችም። ይኸው የመጀመሪያው የጥቁር አሜሪካዊ ፕሬዚደንት በታሪካችን ኦባማ ስልጣን ላይ ከመጡ ጀምሮ እስካሁን ድረስ አልለቀቀም። ይህን ሰውዬ ስልጣኑን ዲሌጂትማይዝ ተቀባይነት ለማሳጣት ሀዋይ ድረስ ሰውና ዲቴክቲቮች ተከታታይ የህግ ሰዎች እየላኩ አልተወለደም እዚህ ሀገር የተወለደ ሌላ ሀገር አሜሪካ አይደለም በሚል ከመጀመሪያ ቀን ጀምሮ ነው እስካሁን ድረስ እስካለፈው ሳምንት ድረስ ኦባማን ላለመቀበል የሚያደርጉት አስተያየትና እንቅስቃሴ።
በእርግጥ ትራምፕ ባለፈው ሳምንት ያንን አቋማቸውን ቀይረው ኦባማ የተወለዱት በአሜሪካ ምድር መሆኑን በአንድ ቃል ተናግረዋል። በጥቁሮች ማኅበረሰቦችና በፖሊስ መካከል መተማመን እንዲፈጠር መሥራት እንዳለበት ሁለቱም እጩዎች ተማምነዋል። በሽብር ፈጠራና የአሜሪካን ደህንነት በማስጠበቅ የአሜሪካውያንን ሕይወት ለማሻሻል መደረግ ባለባቸው እርምጃዎች ላይ እንዲሁም ሌሎች ጭብጦችን እያነሱ የተከራከሩት ሁለቱ እጩዎች የአፍሪካን ጉዳይ ጨርሶ አላነሱም።
ብሉ አልተገኘም እንጂ በሌላ ትናንሽ ታሰረ ጊዜው ሄደ እንጂ ወይም ጠያቂው ስለ አፍሪካ ጉዳይ አልጠየቀም እንጂ ቢጠይቅ እኔ እንደምገምተው ጥሩ መልስ የሚሰጡ ይችላሉ ብዬ ገምታለሁ። ምክንያቱም አፍሪካ የአሜሪካ ጠንካራ አጋር እንደሆነች በተለያዩ ነጥቦች ላይ ቴሮሪዝምን በመዋጋት በመሳሰለው በንግድም አጋር እንደሆነች ሊገለጽ ይችል ነበር የሚል ግምት ነው ያለኝ። እና የአፍሪካ አጀንዳ እንኳን የተረሳ አይመስለኝም በሂለሪ ክሊንተን። በዶናልድ ትራምፕ ግን ሰው የሚጻፈው ምንድን ነው? እውቀታቸው በጣም 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 ውስን ነው እውቀታቸው።
በዚህ የትናንት ምሽት ክርክር በግልጽ ያሸነፈው እገሌ ነው የሚል ሪፖርት እስካሁን ባይወጣም ዶክተር ብሩክ ኃይሉን ጨምሮ የብዙዎች ግምት ግን ወደ ሂለሪ ክሊንተን አዘንብሏል። ከዶክተር ብሩክ ኃይሉ ጋር ያደረግነው ሙሉ ቃለ ምልልስ ዌብሳይታችን ላይ ይገኛል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
በተቃውሞ እንቅስቃሴ ወቅት እየተነሱ ያሉ የሕዝብ ጥያቄዎች ለመንግስትና ለሚመለከታቸው አካላት የሚያቀርብ ኮሚቴ እየተቋቋመ መሆኑን ተገለጠ ይላል ከአዲስ አበባ የተጠናቀረው ዘገባ። በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደውን ይህን የምክክር መድረክ ተከትሎ ነው ለዚህ ዓላማ የተመረጡት ሰዎች የተሰባሰቡት። ስብሰባውን ያዘጋጀው የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ እንዳለው በሌሎች ጉዳዮች ላይ ለመንግስት ያቀረባቸው ሀሳቦች ተቀባይነት አግኝተው ያውቃሉ።
በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደው ውይይት የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የልዩ ልዩ ተቋማት መሪዎች፣ የኪነ ጥበብ ባለሙያዎችና ሌሎችም የተገኙበት ነው። በኢትዮጵያ የተካሄዱ የተቃውሞ እንቅስቃሴዎችን ተከትሎ የተፈጠሩ ግጭቶችና የተገደሉ ሰዎች እንደዚሁም ሌሎች ጉዳዮች በውይይቱ ተነስተዋል። ግጭቱን ለማብረድ እየደረሰ ያለውን ጉዳትም ለመቀነስ የሚያስችሉ የመፍትሄ ሐሳቦችም ተንሸራሽረዋል። ውይይቱን ያዘጋጀው የኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ ነው። የዚሁ ተቋም የቦርድ ሰብሳቢ ኢንጂነር ጌታውን ሁሴን እንዳሉትም ወቅታዊው ሁኔታ የሁሉንም አስተዋጽኦ የግድ የሚል ነው።
ሀገራችን በገጠማትና የሁላችንም ልብ በሐዘን በመታው ወቅታዊ ክስተት ላይ ኃላፊነት እንዳለበት ስልጡን ዜጋ ለመመካከርና ለመወያየት መሰብሰብ ግድ ብሎናል። ሁላችንም የምናውቀውን አንድ ህዝባዊ እንጉርጉሮ እንዳስታውስ ፍቀዱልኝ። እናት አባት ቢሞት በአገር ይለቀሳል፣ ወንድም እህት ቢሞት በአገር ይለቀሳል፣ አክስት አጎት ቢሞት በአገር ይለቀሳል። ሀገር የሞተ እንደው ወዴት ይደረሳል? ሀገራችን የገጠማትን ይህንን መሰል ችግር በውይይትና በምክክር ለመፍታት ባለድርሻው አካል እከሌ ብቻ ነው ብለን ራሳችንን ከኃላፊነት ለማግለል በፍጹም የማንችልበት ወቅት ላይ እንደ መገኘታችን ሁላችንም በግልም ሆነ በቡድን ድርሻችንን ልንወጣ ይገባል። የሚስተዋለውን የተካረረ ውጥረት በማርገብ ለሰላማዊ ውይይት መድረክ የማመቻቸቱና የማሰናዳቱ ዋና ኃላፊነት የመንግስት ተቀዳሚ ድርሻ እንደሆነ እንገነዘባለን። አማራጭ ሐሳብ አለን የሚሉት ኃይሎችም ቢሆኑ የሀገርን የህዝብን ጥቅም አጀንዳቸው አድርገው ከገዢው ፓርቲ ጋር ለመነጋገር ለመወያየት ከመቼውም ጊዜ ይልቅ ዝግጁነታቸውን ሊያሳዩ እንደሚገባ እናምናለን።
በተለያዩ አካባቢዎች በመንግስት ላይ እየተነሱ ያሉ ጥያቄዎች፣ የሚሰነዘሩ ትችቶች በተሳታፊዎቹ ተነስተዋል። ተቃዋሚ ፓርቲዎችን ጨምሮ ከሌሎች ወገኖች ይጣበቃሉ ያሏቸውን ጉዳዮች የተከሱም ነበሩ። ሁሉም ነገር ገና በሂደት ላይ እንደሆነ የገለጹት አዘጋጆቹ ውይይቱ እንዲቀረጽ አልፈቀዱም። ጥያቄዎቹን ለመጭመቅና የተነሱ ሐሳቦችንም በአንድ ለማሰባሰብ ግን የኮሚቴ አባላት ተመርጠዋል። ተመራጮቹ የኮሚቴ አባላት የመጀመሪያ ስብሰባቸውን የሚያደርጉት የፊታችን ቅዳሜ ሲሆን በሂደት ጥያቄዎቹ ለመንግስትና ለሌሎች ወገኖች ይዘው ይቀርባሉ። መድረኩን ያዘጋጀው ተቋም የቦርድ ሰብሳቢ ኢንጂነር ጌታውን ሁሴን ይሄንኑ ያብራሩት።
አሁን በቡድን በቡድን ሆነው ምክረ ሐሳቦችን ይወያያሉ። የሀገራችን ችግሮች ይሄ ነው በቅን መንፈስ። ምክንያቱም እነዚህ አሁን እዚህ የጠራናቸው የማንም የፖለቲካ ፓርቲ አባሎች አይደሉም። በቅንነታቸው በመሆርነታቸው የሚደመጡ ተጽዕኖ ፈጣሪዎች ናቸው እና የሀገራችን ችግር በወዳም ይሄ አለ፣ በወድህም ይሄ አለ፣ መንግስትም ይሄ አለ። ትልቁ ነገር ግን የመፍትሄ ሐሳቦችንም ያመነጫሉ፣ ችግሮችንም ይጠቁማሉ። መጀመሪያ ከመንግስት ጋር ውይይት ይደረጋል።
ይህ እንቅስቃሴ ውጤት ሊያስገኝ እንደሚችል የቦርድ ሰብሳቢው እምነት ነው። ለዚህ እንደ ምክንያት የጠቀሱት ደግሞ ከዚህ ቀደም በሌሎች ጉዳዮች ላይ ያቀረቧቸው ሐሳቦች በመንግስት ተቀባይነት ማግኘታቸው ነው።
ብዙ የፖሊሲ ሐሳቦችን አቅርበን ተቀባይነት አግኝተዋል። በአካባቢ ጥበቃ፣ በተፈጥሮ ሀብት፣ በመሬት አጠቃቀም፣ በስነ ምግባር ዙሪያ፣ በትምህርትም አሰጣጡ በፖሊሲ እንዲሻሻል የሚሉ ሐሳቦችን ሰጥተናል። በጣም ብዙ ነገሮች ነው አበረከት ነው ለመንግስት። ያው በመግለጫ በሚዲያ ስላልገለጽናቸው ነው። ወደፊት ግን እነዚህ ህዝብም እንዲያውቃቸው ለማድረግ እንጥራለን።
በዚህ የሰላምና መፍትሄ ማፈላለግ ሂደት በውጭ ያሉ የኢትዮጵያ የፖለቲካ ኃይሎች ሚና ምን ይሆናል? ከኢትዮጵያ የሰላም የልማትና የዲሞክራሲ ህዝባዊ የምክክር መድረክ የቦርድ ሰብሳቢ ጋር ካደረኩት ቃለ ምልልስ ይህና ሌሎችም ምላሾች የተካተቱበትን በሌላ ዘገባ ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። በዝግጅቶቻችንን በጥራት ማዳመጥ እንድትችሉ ተጨማሪ የዝግጅት የስርጭት መስመሮች አሉን። እነዛን እናስተዋውቃቸዋለን። በ12 ሜትር ባንድ ይቅርታ ዘጌት ብለን እናቀርብላችኋለን እነዛን ሜትር ባንዶች። ለማንኛውም በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን። እንኳን ለብርሃነ መስቀሉ አደረሳችሁ። በድጋሚ ሙዚቃን ጋብዛችሁ የተከበራችሁ አድማጮች፣ አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አዲስ አበባ ላይ በ22 ሜትር ባንድ በ13615 ኪሎ ሄርትስ፣ ደግመዋለሁ፣ በ22 ሜትር ባንድ በ13615 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ12110 ኪሎ ሄርትስ በ25 ሜትር ባንድ በ12110 ኪሎ ሄርትስ ዝግጅቶቻችንን ከመደበኛዎቹ የስርጭት መስመሮቻችን በተጨማሪ በጥራት ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ያሰማናል።
የዲሞክራቶ ፓርቲ ፕሬዚዳንታዊ እጩ ሂላሪ ክሊንተን እና የሪፐብሊካን ፓርቲ እጩ ተፎካካሪያቸው ዶናልድ ትራምፕ 6 ሳምንታት ብቻ ከቀረው ፕሬዚዳንታዊ ምርጫ አስቀድሞ በትላንትናው ምሽት ካካሄዱትና እንደ ብዙዎችም የፖለቲካ ተንታኞች ግምት ክሊንተን ማሸነፋቸው በብሔራዊ ደረጃም የድምፅ ሰጪውን ድጋፍ ከፍ እንደሚያደርግላቸው ከተገመተው የመጀመሪያ ዙር ክርክራቸው ማግስት ፊታቸውን ወደ ምርጫ ዘመቻዎቻቸው መልሰዋል። ከክርክሩ አስቀድሞ የተወሰዱ የመራጮች አስተያየት ግምገማዎች ክሊንተን በሁለት ጠባብ ነጥብ ብልጫ ሁለቱ እጩዎች መሳ ለመሳ የሚታይ ነጥብ ማስመዘግባቸውን ነው ያመላከቱት። ይሁንና የአትላንታዊ የኤመሪ ዩኒቨርሲቲ የፖለቲካ አጥኚ አላን አብርሃም ዊትስ እና የመራጮች አስተያየት ግምገማ ባለሙያው ኔት ሲልቨር ክሊንተን ከክርክሩ በኋላ ተጨማሪ ነጥቦችን ሊያገኙ ይችላሉ ተብሎ የሚል ግምት አመላክተዋል። 90% የሚሆነው የዓለም ሕዝብ ለተለያዩ የጤና ሁከቶች መንስኤ ለሆነው የአየር ብክለት መጋለጡን አንድ አዲስ የዓለም ጤና ድርጅት ዘገባ አመለከተ። በዛሬው ዕለት ይፋ የሆነው የጥናት ዘገባ ጨምሮ እንዳመለከተው ችግሩ በታላላቅ የዓለም ከተሞች የከፋ ሲሆን በገጠራማ አካባቢዎችም ከፍተኛ የአየር ብክለት መታየቱ ብዙዎችን ሊያስገርም ይችላል ብሏል። አድማጮች፣ ለርዕሰ ወሬዎቹ የተመደበው ክፍለ ጊዜ አበቃ።
አመሰግናለሁ አሉላ ለሰዓቱ ዋና ዋና ዜና። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ላይ የሚተላለፍላችሁ መደበኛ ስርጭታችን ነው። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው። አራቱ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅቶች ስላላቸው ቦታ፣ ክልሎች ራሳቸውን በነጻነት ስለማስተዳደር፣ በፌዴራል አስተዳደርና በክልሎች መካከል ስላለው ግንኙነት እንዲሁም ስለ ሌሎች ተዛማጅ ጉዳዮች ለማወያየት ሦስት እንግዶችን ጋብዘን የመጀመሪያው ክፍል ከትናንት በስቲያው ቅዳሜ ተላልፏል። ዛሬ ሁለተኛውን ክፍል እናቀርባለን። እንግዶቻችን ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር፣ አቶ ታምራት ደጀኔ በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብ ግንኙነት ዳይሬክተር፣ እንዲሁም አቶ ልደቱ አያሌው የኢዴፓ የማዕከላዊ ምክር ቤት አባል ናቸው። ያነጋገረቻቸው አዳነች ፍስሐዬ ናት።
ፌዴራላዊ አስተዳደር በብሔር ብሔረሰብ ሲመሰረት ህወሓትና የኦሮሞ ነጻነት ግንባር ያረቀቁትና እነሱ መሰረት የጣሉበት እንጂ የአማራው ክፍል አልተወከለበትም የሚል ጥያቄ ይነሳልና አቶ ልደቱ አጠር አድርገው ቢገልጹልን።
ይሄ መሰረታዊ ጥያቄ ነው። እንግዲህ አልተወከለም ሲባል አማራ የሆኑ ሰዎች እዛ ውስጥ አልነበሩም ወይ ማለት አይደለም። አማራ የሆኑ ሰዎች፣ የኢህአዴግ አባል የሆኑ የስርዓቱ ደጋፊ የሆኑ ሰዎች እዛ ውስጥ ነበሩ። አልተወከለም ሲባል ለእኔ የሚገባኝ አስተሳሰቡ፣ ስነ ልቦናው፣ ማንነቱ ተወክሏል ወይ ነው። በእኔ እምነት አልተወከለም። አንዱ መሰረታዊ ክፍተት በህገ መንግስቱ ውስጥና በፌዴራል አደረጃጀቱ ያለው የማንነት ጥያቄን የተረጎሙትና የማንነት ጥያቄን ቁልፍ ጥያቄ አድርገው በህገ መንግስቱና በፌዴራል አደረጃጀቱ ውስጥ እንዲገባ ያደረጉት ኃይሎች የራሳቸውን የማንነት ጥያቄ ነው መልስ የሰጡት። አብዛኛው የአማራ የሚባለው ህዝብ በከተሞች ውስጥ ከሁለት ከሶስት ብሔረሰብ ተቀይጦ የተፈጠረው ህዝብ ማንነቱ ከኢትዮጵያዊነት ጋር ተነጥሎ የሚታይ አይደለም። ማንህ ብትዩ ኢትዮጵያዊ ነኝ ብሎ የራሱን ማንነት ከኢትዮጵያዊ ማንነት ጋር አንድና አንድ አድርጎ የሚያይ ህዝብ ነው። የዚህ ህዝብ ማንነት ተጨፍልቆ በጭፍኑ በደፈናው የትምክተኝነት አመለካከት ተብሎ ይሄ መሰረታዊ የከፊሉ ህዝብ ማንነት ተጨፍልቆ ውክልና ሳያገኝ ነው የቀረው በህገ መንግስቱና በፌዴራል አደረጃጀቱ። በዚህ ምክንያት ገና ከጅምሩ ይሄ ስርዓት እንደ ስርዓት ስልጣን ሲይዝ በአብዛኛው የአማራ ህዝብና በከተሞች የሚገኘው ከሁለት ከሶስት ብሔረሰብ ተቀይጦ የተፈጠረው ህዝብ ስርዓቱን የጋራ ስርዓቴ ነው ብሎ አልተቀበለውም። የዛ መዘዝ ነው እስካሁን ድረስ ችግሮች ከችግሮች እየጨመሩ መጥተው ከፍተኛ የሆነ ብሶትና ቅራኔ እየፈጠሩ ያሉት። ህገ መንግስቱና የፌዴራል አደረጃጀቱ የአሸናፊዎች ሰነድ ነው የሆነው።
እሺ፣ አቶ ታምራት።
እኔ አልስማማም። ምክንያቱም የአማራ ህዝብ ከማንኛውም ብሔር ብሔረሰብ በፊት በሀገራችን የብሔር እኩልነት ሊረጋገጥ ይገባል ብሎ ጥያቄ ያነሳ ህዝብ ነው። ከዚህ ጋር ተያይዞ ብዙዎች እንደ ኢህአዴን ውስጥም ሆነው ከዛም በኋላ ህብረ ብሔር ሆነው ከታገሉ በኋላ ከለውጡ በኋላ ሁሉም በየብሔሩ ሲደረግ አማራም ራሱን ችሎ በብአዴን ጥላ ስር እየተንቀሳቀሰ ያለበት ሁኔታ ነው ያለ። ስለዚህ አማራን የሚወክል ድርጅት የለም ተብሎ የተነሳው ነገር መሰረታዊ ነው። ምክንያቱም በተጨባጭ የአማራን ህዝብ የሚወክል በአምስት ተከታታይ ምርጫዎች የአማራ ህዝብ ታስተዳድረኛለህ ብሎ የመረጠው ብአዴን የሚባል ድርጅት አለ። ብሔረ አማራ ዲሞክራሲያዊ ንቅናቄ ድርጅት ይባላል። ስለዚህ እዚህ ጋር እንደውም መስተካከል ያለበት አስተሳሰቡ ትምክተኝነትን ከአማራ ጋር ማገናኘትም ትክክል አይደለም። ትምክተኝነት ሌላ ጉዳይ ነው። አማራ እንደ ማንኛውም ሌላ ህዝብ የተጨቆነ፣ የተገፋ፣ በከፍተኛ ኋላ ቀርነትና ድህነት ይሰቃየ ነው ህዝብ ነው። ይህንን ችግሩን ከመሰረቱ ለመቅረፍ እየተንቀሳቀሰ ያለ ድርጅት ነው። በተጨባጭም ባለፉት አመታት ለየትኛውም ሀገራችን ክልል እንደሚታየው ሁሉ በመሰረተ ልማት፣ በጤና፣ በትምህርት የአማራ ክልል ህዝቦች በአማራነት ሲነገድባቸው ከመቆየቱ ውጪ በተጨባጭ አገልግሎት ያላገኟቸው በየገጠሩ ትምህርት ቤት፣ ጤና ኬላ እንዲስፋፋ ያደረገ፣ መሰረተ ልማት መንገድ እንዲዘረጋ ያደረገ ድርጅት ነው። በተጨባጭም ተጨባጭ ለውጦች የመጡበት ክልል እየሆነ ያለበት ሁኔታ ነው ያለው። ህዝቡም በዚህ ደረጃ ተጠቃሚ ሆኗል። በርካታ ዩኒቨርሲቲዎች ተከፍተዋል። አልጠቀም የሚለው ነገር ትክክል አይደለም። እንዲሁም ከዚህ በተቃራኒ አማራን ማንነት ተከናንበው ከሌላ ህዝብ ጋር እያጋጩ የራሳቸውን ጠባብ ፖለቲካዊ ፍላጎት ማርካት የሚንቀሳቀሱ ኃይሎች ናቸው የአማራ ጠላት ሆነው እየተሰለፉ ያሉት እንጂ የአማራ ክልል ህዝብ አንዴ አይደለም አራት አምስት ጊዜ በምርጫ ያረጋገጠው።
አዲስ ታሪክ ካልፈጠርን በስተቀር ኢህአዴግ ለስልጣን ከመብቃቱ በፊት ለአማራ ህዝብ ብሎ በአማራ ስም የታገለ ድርጅት ኢትዮጵያ ውስጥ ኖሮ አያውቅም። ይሄ ከኢህአዴግ መምጣት በኋላ የመጣ እውነታ ነው። አንደኛው ይሄ ነው። ነበረ ወይ? አሁን ከጥንት ጀምሮ የታገለ ነው ብለውኛልኝ። አዎ ኦፍኮርስ፣ ብአዴንም ይህደን ሆኖ ለኢትዮጵያ ነው እንጂ የታገለው ለአማራ አይደለም የታገለው። የአማራ ድርጅት እንዲሆን ያደረገው ኢህአዴግ ውስጥ የነበረው ግፊት እንደሆነ ነው፣ ሁላችንም ግልጽ ነው። አንደኛ። ሁለተኛ፣ እስቲ ንገሩኝ፣ የአማራ ማንነት ማለት ለእርስዎ ምንድን ነው? ዲፋይን ያደርጉታል? ማንም ሰው እኮ ማንም ህዝብ እኮ የራሱን ማንነት ራሱ ነው እንጂ ዲፋይን የሚያደርገው። አንዱ የሌላውን ማንነት ዲፋይን ሊያደርግለት አይችልም።
እኔ እያልኩ ያለሁት በትግል ወቅት ትክክል ነው፣ ህብረ ብሔራዊ ነበር ድርጅት። ያው ድርጅት ነው አብዛኞቹ የአማራ ተወላጆች ስለነበሩ አታጋይ ድርጅት ስላልነበረው የአማራ ህዝብ ብአዴን እየተደራጀው በወቅቱ በነበረው የብሔር ብሔረሰቦች ጥያቄ የብሔር ጥያቄ ትክክል ነው ኢህዴን በዛ ደረጃ እንደ አማራ ነኝ ብሎ የወጣበት ሁኔታ ነበር። ምክንያቱም በወሳኝ መልኩ ያ ጉዳይ ሲቀነቀን የነበረው በሌሎች ብሔር ብሔረሰቦች ስለነበረ ነው። ይህን ታሪካዊና ነባራዊ ሁኔታ መካድ ተገቢ አይመስለኝም። ከዛ በኋላ ግን ከሽግግሩ በኋላ ነባራዊ ለውጥ የሚያሳይ የነበረው ሁሉም ብሔረሰብ ሲደራጅ ኢህዴንም የክልሉን የሚወክል ድርጅት ሆኖ የወጣበት ሁኔታ ነው የነበረው
እኮ። ህዝቡ ጠይቆት ነው በአማራነት መደራጀት እንፈልጋለን ወክለን ብሎት ነው ብአዴንን በዛ ደረጃ ወደ አማራነት የተቀየረው።
አቶ ልደቱ እርሶ ያውቁ የለ እንዴ? የወሎ ህዝብ የጎንደር ህዝብ እኮ ነው፣ አርሶ አደር እኮ ነው ከብአዴን ጋር ሲታገል የነበረው ፈልጎና ፈቅዶ ነው እንጂ።
እሺ፣ እዛ ላይ እናቁመው። እንግዲህ በቂ ተናገራችሁ መሰለኝ። እንግዲህ በፌዴራላዊ አስተዳደርና በክልላዊ አስተዳደሮች መካከል ያለው ግንኙነት ምንድን ነው? ወደ አቶ ታምራት ልመለስ።
መንግስቱ ላይ በግልጽ የተቀመጠ ነው። የክልሎች ስልጣን አለ፣ የፌዴራል መንግስት ስልጣን አለ። ክልሎች ራሳቸውን በራሳቸው የሚያስተዳድሩበት በህገ መንግስቱ ቁጭ ብሏል። ክልሎች እነማን እንደሆኑ ተቀምጧል። በምን አይነት መልኩ ክልል እንደሚደራጅ ተቀምጧል፣ በዝርዝርና በግልጽ ሁሉም በሚያውቀው መልኩ። አንድ ተመሳሳይ ስነ ልቦና ያላቸው ተመሳሳይ ቋንቋ የሚናገሩ ተመሳሳይ ታሪክ አለን ብለው የሚያምኑ በዚህ ደረጃ ሊደራጁ እንደሚችሉ ተቀምጦ ክልሎች የተደራጁበት ሁኔታ ነው ያለው። ፌዴራል መንግስትም በጋራ ነው እየመሩ ያሉት። ፌዴራል መንግስት በህዝብ ተወካዮች ምክር ቤት በየአምስት አመቱ የሚደረገው ምርጫ፣ በፌዴሬሽን ምክር ቤትም እንደዚሁ። ግን ብሔርን መሰረት ያደረገ ብሔረሰብን መሰረት ያደረገ እየተወከለ የመጣበትና በዚህ ደረጃ እየተዳደረ ያለበት ሁኔታ ነው ያለው።
ዶክተር መረራ፣
የሁሉም ችግሮች እናት አብዮታዊ ዲሞክራሲ የሚባለው ነው። ይህ አብዮታዊ ዲሞክራሲ የስልጣን ክፍፍልን አይፈቅድም። ነጻ ፍርድ ቤት እንዲኖር አያደርግም። ነጻ ፓርላማ ህግ አውጪ እንዲኖር አያደርግም። ነጻ ተቋማት እንዲኖር አያደርግም። ነጻ ሚዲያ እንዲኖር አያደርግም። ክልሎችም በነጻነት እንዲደራጁ አያደርግም። ኢትዮጵያ ውስጥ አሁን ያለው በግልጽ ቋንቋ ለማስቀመጥ የሞግዚት አስተዳደሮች ናቸው። ለምሳሌ ኦሮሚያ ውስጥ፣ አማራ ውስጥ፣ ደቡብ፣ ሶማሌ፣ ጋምቤላ፣ አፋር ተብሎ የተሰየሙት የሞግዚት አስተዳደሮች ናቸው እንጂ የራሳቸው ህይወት ያላቸው ያንን ህዝብ የሚወክሉ በዛ ህዝብ ተቀባይነት ያላቸው እነዛ ህዝቦች የሚያምኑባቸው የመንግስታዊ መዋቅሮች አይደሉም። ዲሞክራሲያዊም አይደሉም፣ አፈጣጠራቸው ፌዴራላዊም አይደሉም። ኢህአዴጎችን እየጠየቅን ያለ ነው። በወረቀት ለተጻፉ ለ24-25 ዓመታት ለኢትዮጵያ ህዝብ ቃል የተገቡላቸው መሰረታዊ መብቶች በህገ መንግስቱ ላይ የተጻፉ እንኳን ስራ ላይ አውሉ። እንዳውም ከአጼዎች ዘመን የበለጠ አፋኝ ማዕከላዊነትን ያጠበቀ የህዝቦችን መብት የገፈፈ ፌዴራል ስርዓት ብሎ እኮ የመሬት ላይ ያስቀምጡት እኮ።
እሺ ዶክተር መረራ፣ እንግዲህ ከዛ ጋር ተያያዙ ልክ ወዴት ይወስደናል ይሄ አሁን ኢትዮጵያ ውስጥ በመነሳት ላይ ያለው ተቃውሞ በኦሮሚያ፣ በአማራ ክልል አሁን ኮንሶ አካባቢ የመሳሰሉ ተቃውሞዎች እየተነሱ ናቸውና ለዚህ መንስኤው ምንድን ነው?
በዚህ ውይይት ላይ እየተሳተፉ ያሉት ዶክተር መረራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር፣ አቶ ታምራት ደጀኔ በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት ዋና ዳይሬክተር፣ እንዲሁም አቶ ልደቱ አያሌው የኢዴፓ ማዕከላዊ ምክር ቤት አባል ናቸው። ዝግጅቱ እንደሰማችሁት በጥያቄ ነው ተንጠልጥሎ ያለው። በሌላ ዝግጅት ይቀጥላል። ክቡራትና ክቡራን አድማጮች ዝግጅቶቻችንን በጥራት መከታተል እንድትችሉ ተጨማሪ የስርጭት መስመሮችን ከፍተንላችኋል። በ22 ሜትር ባንድ በ13615 ኪሎ ሄርትስ ደግሞ አለው። በ22 ሜትር ባንድ በ13615 ኪሎ ሄርትስ በተጨማሪም በ25 ሜትር ባንድ በ12110 ኪሎ ሄርትስ በ25 ሜትር ባንድ በ12110 ኪሎ ሄርትስ በመደበኛነት ከምናስተላልፍባቸው መስመሮች በተጨማሪ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ። ሌሎች የመረበሽና በደንብ ያለመሰማት ሁኔታዎች ቢያጋጥሟችሁ ባካችሁ አሳውቁን። በተለያዩ በምታገኙን መስመሮች ለማስተካከልና ጥራታችንን ለመጠበቅ ተጨማሪ ጥረቶችን እናደርጋለን። አሁን ወደ ተከታዩ ዘገባ እናልፋለን። የአፍሪካ አሜሪካውያን ታሪክ ቤተ መዘክር በዋሽንግተን ዲሲ የተከታዩ ዘገባ ትኩረት ነው።
የ
የስሚትሶኒያን ብሔራዊ የአፍሪካ አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር ባለፈው ቅዳሜ በዚህ በዋሽንግተን ዲሲ ተመርቆ ተከፍቷል። ይህ ቤተ መዘክር ይህች አገር አሁን ያለችበት ደረጃ ላይ እንድደርስ ብዙ አስተዋጽኦ ያበረከቱ ነገር ግን ታሪካቸው ተዘውትሮ የማይነገርላቸውን ጥቁር አሜሪካውያን ሚና የተሻለ ግንዛቤ እንዲያገኝ እናም እንዲከበር ይረዳል የሚል እምነት አሳድሯል። በ540 ሚሊዮን ዶላር ወጪ የተሰራው ቤተ መዘክር መክፈቻ ላይ ብዙ ወይም በብዙ 10 ሺዎች የተቆጠሩ ሰዎች ተገኝተው ደስታቸውን ገልጠዋል። ቆንጅታየ ተከታትለዋለች።
Marching fire. Ready? Step. Open this museum to the world.
እነሆ ይህን ቤተ መዘክር ለዓለም ሁሉ ክፍት እናርገው።
በቨርጂኒያ ዊሊያምስበርግ ከተማ ከሚገኝ ታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን ተጭኖ የመጣውን ደወል በመደወል የዚህን ታሪካዊ ቤተ መዘክር መከፈት የመጀመሪያው ጥቁር አሜሪካዊ ፕሬዚደንት ባራክ ኦባማ አበሰሩ። በባርነት ይኖሩ ከነበረበት ከሚሲሲፒ ካመለጡ ወላጆች የተወለዱት የ99 ዓመቱ አረጋዊት ሩት ቦነር ከፕሬዝደንት ኦባማና ከቀዳማዊት እመቤት ሚሼል ጋር ሆነው ደወሉን በመደወል ይህን ታሪክ ለማብሰር እድሜ አግኝተዋል። በስነ ስርዓቱ ላይ የቀድሞ ፕሬዝደንቶች ጆርጅ ደብሊው ቡሽና ባለቤታቸው ሎራ እንዲሁም ፕሬዝደንት ቢል ክሊንተን፣ ምክትል ፕሬዝደንት ጆ ባይደንና ባለቤታቸው ጂል ባይደን ተገኝተዋል። አዲሱ ባለ 5 ፎቅ ቤተ መዘክር ጎብኚዎችን ከጨለማው የባሪያ ፍንገላ ዘመን አንስቶ በነበሩትና አሁንም ባሉት ምዕራፎች የሚያጓጉዝ ነው። እድሜ የጠገቡና ከትውልድ ትውልድ ተቀባብለው የቆዩ ታሪካዊ መታሰቢያዎች ከቤተሰቦች ተሰጥተው በቤተ መዘክሩ ተሰብስበዋል። በባሪያ ፍንገላ ዘመን ይፈጸሙ የነበሩትን ግፎች ከሚያሳዩት የእግር ብረትና የባሮች ሽያጭና ግዢ ውል የተደረገባቸውን ደረሰኞች ጨምሮ አያሌ ዘግናኝ ማስታወሻዎች ብቻ ሳይሆኑ ጥረው ግረው ለሀገራቸው ለቤተሰባቸውና ለራሳቸው ከፍተኛ ክንዋኔ ያበረከቱ ተራ ጥቁሮችም ታሪክ የሚዘክሩ አሉበት። ቤተ መዘክሩ ሲከፈት በለቱ ለመገኘት ከተለያዩ የአሜሪካ አካባቢዎች ወደ ዋሽንግተን ከመጡ አሜሪካውያን አንዷ ዋንዳ ሙር
And a lot of people don't want to talk about slavery, but I think it's very important because
ብዙ ሰዎች ስለ ባሪያ ፍንገላ ዘመን ማውራት አይፈልጉም። እኔ እንደሚመስለኝ ግን የኛ ቅማያቶች ከአፍሪካ በባርነት የመጡ ናቸው። ልናፍርባቸው አይገባም። በጣም ብርቱ በመሆናቸው እኛም እዚህ ልንደርስ በቅተናል።
ወይዘሮ ብዙዬ ወርቁ ልጆቼ ይህ ታሪክ ታሪካቸው በመሆኑ ማየት ስላለባቸው ይዣቸው መጣው ብላለች።
እዚህ ሀገር እንደመኖራችን መጠን ጥቁርም እንደመሆናችን መጠን ትንሿ ልጄም እዚህም ተወልዳለች። ያው እሷም አፍሪካን አሜሪካን ነች ማለት ነው። የድሮ ያለፈ ታሪክን የጥቁሮች ያለፈ ታሪክን ህይወትን ከሱ ብዙ የምንማረው ነገር ስላለ ያው እሱን ለማሳየት ነው ማለት ነው። ያለፉበትን ሁኔታ ለዚህ እንዴት እንደበቃን እኛም እዚህ መኖራችን ያው በእነሱ ትግልም ስለሆነ እንደ ጥቁር ህዝብ ስለዚህ እሱንም ለማሳየት ጭምር ነው።
ስሜ ጽዮን አሰፋ ነው እና እዚህ ሙዚየሙ ማየት ስለፈለኩ ነው።
ደስ ብሎሻል?
አዎ።
ስምሽ? እሺ። ገብተሽ ለማየት እድል አግኝተሻል? ትኬቶች አልቀዋል ተብሏል እና ምናልባት አላየሽ ይሆናል።
ትኬት አልቆብኛል፣ ገብቼ ለማየት አልቻልኩኝም፣ ግን በድጋሚ መተን እናየዋለን። የተለያዩ ታዋቂ ሰዎች ንግግሮችን ፕሬዚደንት ኦባማ ጭምርም ያደረጉትን ንግግር እሱን ተከታትለናል። በቲቪ ዜና ላይ እንዳየሁት ከሆነ የጥቁሮች በስሌቨሪ ታይም ላይ እንዴት ሲቀጡ እንደነበረ፣ እንዴት ወደዚህ ሲጓጓዙ እንደነበረ፣ የታሰሩበት ካቴናዎች ምናምን የብረት ካቴና አይቻለውኝ እና ደግሞ የተወሰነ የኃይለ ስላሴን አረንጓዴ፣ ቢጫ፣ ቀይ እሳቸው ምስል ያለበትን ኮብያ አይቻለው በምስሉ ማለት ነው። አንደኛ ቶሎ እንድ በጣም ያደረገኝ እሱ ነው። ሰው የእኛም ታሪክ አለበት ማለት ነው። ለጓደኞቼ አሁን ቫይበር ላይ የላኩላቸው ነበር ምስልን እና እዛ ነው ያለ ነው። ቀኑ ሙሉ ስለሆነ ፕሮግራሙ መታችሁ ጆይን አርጉ እያልኳቸው ነበር። ይሄ የኛም ታሪክ ነው። ግዴታ እዚህ በስሌቭ ሆነን መምጣት የለብንም። ጥቁርነታችን በራሱ በቂ ነው ማለት ነው። ታሪክ ያስተሳሰረናል። ስለዚህ ሁሉም ሰው ኢትዮጵያዊ የሆነ ሰው መጥቶ ቢያየው ደስ ይለኛል።
በነገርሽ ላይ ወይዘሮ ብዙ በአሁኑ ጊዜ ይህንን ቤተ መዘክር መርቀው የከፈቱት የመጀመሪያው ጥቁር አሜሪካዊ ፕሬዚደንት ባራክ ኦባማ ናቸው። ሌላ ታሪክ እየተሰራ ነው። ሴት የትልቅ ፓርቲ እጩ ፕሬዚደንት ለመጀመሪያ ጊዜ ሂለሪ ክሊንተን ሆነዋል። የሴቶች ልጆች እናት እንደመሆንሽ ደግሞ ቀደም ሲልም እንዳልሽው ሴቷ ልጄ ትንሿ ልጄ እዚህ ነው የተወለደችው አፍሪካዊት አሜሪካዊት ነች ብለሻል። ምን ይሰማሻል በዚህ ታሪክ?
በጣም ደስ ይለኛል። እዚህ በታላቁ አሜሪካ ሴት ለመጀመሪያ ጊዜ ፕሬዚደንት ሆና ልትመረጥ ስለሆነ በጣም ደስ ይለናል። እንደገና ደግሞ ሌላው ታሪክ ደግሞ ጥቁር አሜሪካዊ ባራክ ኦባማም ጭምር የእሱም ታሪክ ሆኖ ሳለ እንደገና ደግሞ የሴት ፕሬዚደንት መኖሩም ትልቅ ታሪክ ነው በአሜሪካ ውስጥ ና ይህን ማየት ለኛ በጣም ትልቅ እድል ነው። ሂላሪ ትመረጣለች ብለን ደግሞ በጣም እናስባለን። የእሷ ደጋፊዎችም ነን።
በጣም አድርጌ አመሰግናለሁ ወይዘሮ ብዙ። መልካም እድል።
ቴንክ ዩ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዩናይትድ ስቴትስ ኢትዮጵያ ውስጥ ያለው ሁኔታ በተለይም በኦሮሚያና በአማራ ክልል ያለው አለመረጋጋት ያሳስባታል ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ በቃለ መጠይቅ ተናግረዋል። ቶማስ ግሪንፊልድ ኒውዮርክ ከተማ በመካሄድ ላይ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ሆነው ሲናገሩ የኢትዮጵያ መንግስት ለተቃውሞው የሰጠው ምላሽ ከባድ ነበር ብለዋል።
We have had discussions with the Ethiopian government encouraging that they have dialogue and that they open the possibility for press freedom, civil society.
የኢትዮጵያ መንግስት ችግሩን በንግግር እንዲፈታ ተወያይተናል። የፕሬስ ነጻነት እንዲኖር፣ ህዝባዊ ማህበራት በሚገባ ለመስራት እንዲችሉ፣ የታሰሩትም እንዲፈቱ ተነጋግረናል። በኦሮሚያ ጸረ መንግስት ተቃውሞ የተጀመረው ባለፈው አመት ህዳር ወር ላይ ሲሆን በሰሜን አማራ ክልልም ተቃውሞ ተነስቷል። ዩናይትድ ስቴትስ ሁኔታው ሊባባስ ይችላል የሚል እምነት እንዳላት የኢትዮጵያ መንግስትም እንደሚገነዘብ ረዳት ሚኒስትር ግሪንፊልድ ጠቁመዋል።
We've met with Prime Minister Holly Merriam here in New York and we have encouraged him to look at how the government
ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ኒውዮርክ ከተማ ላይ ተገናኝተን ተነጋግረናል። መንግስታቸው በሁኔታው ላይ ያለውን አያያዝ እንዲያጤን አበረታተናቸዋል። በተቻለ ፍጥነት መፍትሄ ካልተገኘለት በስተቀር እየተባባሰ ሊሄድ ይችላል የሚል እምነት አለን ሲሉም ረዳት ሚኒስትሯ አስገንዝበዋል በማለት የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ልነሳ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ01 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 22 ብር ከ01፣ የመግዣ ዋጋ 22 ብር ከ50 ሳንቲም ነው። አንድ ዩሮ 24 ብር ከ69 ሳንቲም ተመንዝሯል። አንድ የእንግሊዝ ፓውንድ 28 ብር ከ65 ሳንቲም ነው። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንበያ መሰረት ነገ ረቡዕ መስከረም 18 2009 ዓመተ ምህረት አዲስ አበባ ዝናባማ እንደምትሆን ተተንብዮአል። ከፍተኛ ሙቀቷ 22፣ ዝቅተኛው 12 ዲግሪ ሴልሺየስ ይሆናል። የተከበራችሁ አድማጮች ዝግጅታችን እስኪጠናቀቅ የመስቀልን በዓል ምክንያት በማድረግ አንድ ሙዚቃ እንጋብዛችሁ።
Yeah.
የዮሐ የበዓሉ ዜማ ነበር። ሰዓታችን ይበቃ አይመስልም። በዚሁ ልንቋጭ ነው። ታዲያ የፕሮግራም ማሳሰቢያ አለን ሰለሞን።
አሁን በወቅታዊ ጉዳዮች ላይ የኢትዮጵያ መንግስት ባለስልጣናት ለጥያቄዎቻችሁ መልስ ይሰጣሉ። በስልክ ቁጥር 202-205-9942 የውስጥ መስመር 14 ደግመዋለሁ፣ 202-205-9942 የውስጥ መስመር 14 እንዲሁም በኢሜይል ሆርን አት ቪኦኤ ኒውስ ዶት ኮም ላይ ጥያቄዎቻችሁን እስከፊታችን ሐሙስ ምሽት ወይም አርብ ጠዋት ድረስ ላኩልን።
የምሽቱ ፕሮግራማችንን በዚሁ መቋጨታችን ነው። አድማጮች፣ የትግርኛ ስርጭት ይቀጥላል። በእኛ በኩል በነገው ምሽት ፕሮግራም መልሰን እንገናኛለን። ሰላም፣
መልካም መስቀል፣ በደህና አደሩ።